የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ሐምሌ 9/2011 ዓ.ም ተመረጥ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። የአማራ ዴሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ በትላንትናው ዕለት የሰጠውን ሹመት አስመልክቶ አስተያየት ጠይቀናል።
አገሪቷ አሁን ያለችበት ሁኔታ የተወሰነ ቡድን ሊሆንታ ወይም ያንድ የተወሰነ የፖለቲካ አመራር ሊሆንታ ወይም የመንግስት አካል ሊሆንታ ብቻ ሳይሆን አጠቃላይ የህብረተሰቡን አረፋ አስተዋይነትና ጥረት የምትሻበት አስቸጋሪ ሁኔታ ነው ያለ ነው።
አቶ ጀንበር አረጋ ይባላሉ። በጎንደር ዩኒቨርሲቲ ረዳት ፕሮፌሰር ናቸው። እርሳቸውንና ሌሎች ሰዎችን ያካተተ አስተያየት ይዘናል። ኢትዮጵያ በመንግስትና በህዝብ ንብረትነት የቆዩ ግዙፍ ድርጅቶችን በከፊልና ሙሉ በሙሉ ለግል ባለሀብቶች ለማዘዋወር በጥረት ላይ መሆኗን ከተሰማ ተሰነባበተ። ለመሆኑ ይሄ ሂደት ምን ፋይዳና ስጋቶች ይዟል? ባለሙያዎችን በጋቢና አስታብረናል። በጋቢና ሙዚቃ እንግዳችንም አንድ ዘፈን እንጋብዛችኋለን።
ሰላም ጤና ይስጥልኝ። ኃይሉ አመርጋ ነኝ ከጃኖ ባንድ። ዛሬ የጋቢና የወጣቶች ፕሮግራም ላይ ከጃኖ ባንድ ለራስ ነው ከተሰኘው አልበም ላይ ሀገር አለኝ የሚለውን ዘፈን እንድታስቡ ጋብዣቸዋለሁ። መልካም ጊዜ ያመላችሁ።
አብራችሁን ከቆያችሁ ሌሎች ዝግጅቶቻችንን ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ቆያለሁ። ከዓለም ዙሪያ ካሰባሰብናቸው ዜናዎች የተወሰኑትን እናሰማችሁ። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የሱዳን የጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን የስልጣን መረጋጋት ስምምነት ተግባራዊ ማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች እንዲከፍቱ በጉዳዩ ዙሪያ የሚንቀሳቀሱ ተሟጋቾች ጥሪ ያቀረቡ። ሱዳን እንደ ነጻ ሀገር ባሳለፈቻቸው 6-3 ዓመታት ውስጥ በአብዛኛው የሴቶችን በባህላዊ ምክንያቶችና በሌሎችም ገደቦች ምክንያት በፖለቲካ ተሳትፎ ሳይኖራቸው ቆይቷል። በተለይም በተቃውሞ የሀገሪቱ ፕሬዚዳንት አልበሽር የ30 ዓመታት አገዛዝ ህዝባዊ ጉዳዮችን እንዳንሳተፍ ተገለናል ወይም ተከልክለን ኖረናል ሲሉም ያማርራሉ። ባለፈው ሳምንት ወደ ተደረሰው የስልጣን መረጋጋት ስምምነት ባመሩት የተቃውሞ እንቅስቃሴዎች ሴቶች እንዲሳተፉ በመቀስቀስ ከረዱት የሴቶች መብት ተሟጋች አንዷ ማን አልበሽር ሴቶች መብታቸው እንዲከበር ድምጻቸውን የሚያሰሙበት ጊዜ አሁን ነው ብለዋል። የሱዳን የስልጣን መረጋጋት ስምምነት ቢያንስ 40 ዓመት ከቆየው የምክር ቤቱ መቀመጫዎች በሴቶች መያዝ እንዳለበት አስቀምጧል። 8ቱ በአፋጣኝ ተግባራዊ እንዲደረግ የሴቶች መብት ተሟጋቾች አሳስበዋል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የቀጠለው የአሁኑ የኢቦላ ወረርሽኝ ከወትሮ በተለየ ሁኔታ የከበደ ጉዳት እያደረሰ ያለው በህጻናት ላይ መሆኑን የተባበሩት መንግስታት ድርጅት የህጻናት አጣዳፊ ድጋፍ ፈንድ ዩኒሴፍ አስታወቀ። በኢቦላ ቫይረስ ከተያያዘው ሰው ወደ 1/3 የሚሆኑት ህጻናት መሆናቸውን ድርጅቱ መግለጹን ሊሳ ሽላይን ከጄኔቫ ዘግባለች። ሰለሞን አባተ ይዞታል።
ኮንጎ ውስጥ ለኢቦላ ከተጋለጠው ከ2500 በላይ ከሆነ ሰው ወደ 1670ው በዚሁ ቫይረስ ምክንያት ሞቷል። ለኢቦላ ከተጋለጠው ሰው 750ዎቹ ሕፃናት መሆናቸውንና በተለይ ዕድሜያቸው ከአምስት ዓመት በታች የሆኑት ከባዱ ጉዳት የደረሰባቸው መሆናቸውን የዩኒሴፍ ቃል አቀባይ ማሪክሲ መርካዶ ለቪኦኤ ተናግረዋል። ከአጠቃላዩ የመጋለጥ መጠን 40% እንደሚሸፍንና የሞቱም ቁጥር በሕፃናቱ ላይ እንደሚበረታ መርካዶ አመልክተዋል።
The case fatality ratio or the number of cases who die among this group of under 5
እድሜያቸው ከአምስት ዓመት በታች በሆነ ሕፃናት ላይ የሚደርሰው የሞት መጠን 77% ይሆናል። ይህ መጠን በአጠቃላዩ ሕዝብ ውስጥ ከሚታየው 67% ጋር ሲነጻጸር ሕፃናቱ ከአዋቂዎቹ ይልቅ ይበልጥ ለአደጋ የተጋለጡ መሆናቸውን ያሳያል።
ኢቦላ ሕፃናቱን የሚጎዳው በተለየ ሁኔታና መንገድ መሆኑን የጠቆሙት የዩኒሴፍ ቃል አቀባይ የሚያስፈልጋቸውን ክብካቤም በሕክምናውም በስነ ልቦናም የተለየ መሆን እንደሚገባው ተናግረዋል። የሚሰጣቸው መድኃኒት በመጠን ያነሰ ቢሆንም ያው ለአዋቆቹ የሚታዘዘው አይነት መሆኑንና ለተቅማጥ፣ ለአንጀት ውስጥ ጥገኛ ተውሳኮች ሕክምናና የተለየ አመጋገብ እንዲያገኙ ማድረግም እንደሚያስፈልግ አስታውሰዋል። ከወላጆቻቸው ጋር የተለያዩ ወይም በኢቦላ ምክንያት ወላጆቻቸውን ያጡ ሕፃናት ከሐዘናቸው እንዲጽናኑ ለማድረግም የተራዘመ የሥነ ልቦናና ማኅበራዊ ድጋፍ ሊደረግላቸው እንደሚገባ አሳስበዋል። ኮንጎ ውስጥ ለሕፃናቱ ድጋፍ እየሰጡ ያሉት በተናጠል የተመደቡላቸው ቀደም ሲል ለኢቦላ ተጋልጠው የዳኑና ሰውነታቸው ቫይረሱን መቋቋም የሚችል አስታማሚዎች መሆናቸውን መርካዶ አመልክተዋል።
ዘጋቢያችን ሊሳ ሽላይንና ሰለሞን አባተ እናመሰግናለን። ዩናይትድ ስቴትስ በሚቀጥለው ወር ከደቡብ ኮሪያ ጋር የጋራ ወታደራዊ ልምምድ ልታደርግ ያላት እቅድ ከዋሽንግተን ጋር በምናደርገው የኒውክሌር ጉዳይ ንግግር ላይ አሉታዊ አንደምታ ሊኖረው ይችላል ስትል ሰሜን ኮሪያ ነቀፈች። ዛሬ የሰሜን ኮሪያ የውጭ ጉዳይ ሚኒስቴር የታቀደው የጦር ልምምድ ባለፈው ዓመት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና ኪም ጆንግ ኡን ሲንጋፖር ውስጥ የደረሱበትን ስምምነት የሚጥስ ነው ማለቱን የኮሪያ ማዕከላዊ ዜና አገልግሎት ባወጣው መግለጫ አስታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እስከ ፕሮግራሙ ማብቂያ አብሬያችሁ ቆያለሁ። እናንተም አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የአማራ ዴሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ከሁለት ሳምንታት በፊት የተገደሉትን የክልሉን ፕሬዚዳንት ዶክተር አምባቸው መኮንንና ሌሎች አመራሮችን ለመተካት ባካሄደው ምርጫ የጠቅላይ ሚኒስትር አብይ አህመድ የብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን የክልሉ እጩ መስተዳድር አቶ ዮሐንስ ባንያለውን ደግሞ የፓርቲው ምክትል ሊቀመንበር አድርጎ ትላንትና መርጧል። ይህ ምርጫ በክልሉ ተፈጥሮ የነበረውን ውጥረት ያረጋጋሉ ወይ ስንል ወደ ባህር ዳርና ጎንደር ስልክ ደውለን አስተያየቶችን ጠይቀናል። በቅድሚያ ወደ ባህር ዳር።
ይሁን ፈንታውን እባላለሁ። ባህር ዳር ነው የምኖረው። የፋርማሲ ባለሙያ ነኝ። ፋርማሲ ስንል የመድኃኒት አቅራቢ ድርጅት የሚባል ተቋም ውስጥ ነው የምሰራው። እንግዲህ እንደ እኔ አመለካከት ከተከሰተው ችግር አንጻርና አሁን እየሆነ ካለው አንጻር በቀላሉ ሁኔታዎችን ያረጋጋል የሚል እምነት የለኝም። ምክንያቱም እዚህ ማህበረሰብ ውስጥ የነበረው ስሜትና አሁን ተደረገ የተባለው ሹመት የህዝቡን ስሜት ያማከለ አይመስለኝም። ህዝቡ ውስጥ ሲሰሙ የነበሩ አንዳንድ አስተያየቶችና አመለካከቶች አሁን ከተደረገው ሹመት ጋር ሊቀራረቡ አይደሉም። ይሄ ማለት ደግሞ ምንድን ነው? ምናልባት መሪ ድርጅቱ ወይም ክልሉን እየመራ ያለው አዴፓ የህዝቡን የልብ ትርታ ወይንም የህዝቡን ስሜት በቀላሉ አግኝቶታል ብዬ አላስብም። ይህ ህዝብ እንደሚታወቀው ባለፉት 27 ዓመታት በጣም ከፍተኛ ጫና የነበረበት ህዝብ ስለሆነ ነገሮች በቀላሉ እንዲሁ ሹመት ስለተቀየረ ብቻ ይረግባሉ የሚል እምነት የለኝም።
የጎንደር ዩኒቨርሲቲ መምህሩም ሌላ አስተያየት አላቸው።
በአምላክ ይደግ እባላለሁ። በጎንደር ዩኒቨርሲቲ የፖለቲካል ሳይንስ መምህር ነኝ። ሶስተኛ ዲግሪ ነው፣ በቅርቡ ጨርሳለሁ። በዋናነት የአማራ ህዝብ ችግሮች በጣም ብዙ ናቸው። እነዚያን በተመለከተ አዳዲስ ሹመቶች ተካሄደው ነበር። ነገር ግን እነዚያ ሹመቶች ከተደረጉ በኋላ አዲስ የለውጥ እንቅስቃሴዎች ቢታዩም በመሀል የሚያደናቅፍ ነገር ተፈጥሯል። በኋላ ላይ እንግዲህ አሁን እንዳልሽው ይህን አዲስ አመራር መጥቷል። አሁን በሶሻል ሚዲያው ትችቶች ይደረጋሉ። የተሾሙት ሰው ብዙም አይመጥኑም ምናምን የሚባል ነገር አለ። ዞሮ ዞሮ ትልቁ ችግር ያለው አዴፓ ላይ ነው። አዴፓ ራሱን በደንብ አይቶ የራሱ ቀለም ቢኖረው ኑሮ የሁሉ ችግር አይፈጠርም ነበር። ሁሉም አመራሮች ሁሉም አንድ አይን የሚያርፍ የራሳቸው ካርታ ስለሌላቸው ነው ሁሉ ችግር የተፈጠረው። ስለዚህ አዲስ የተሾሙት ሰው እንግዲህ ህዝቡን ይመራሉ አይመሩም የሚለው ነገር አሁን ምን ወስነው ሳይሆን ወደፊት በሚሰሩት ስራ በሚገነቡት ተቋም የሚወሰን ይሆናል እና ዝሮ ዝሮ ሰውዬ የመጡት ከአዴፓ ነው። አዴፓ ደግሞ ያን አውትሻይን የሚያደርግ የተለየ ግለሰብ አለው ብዬ አላምንም። ዞሮ ዞሮ የድርጅት ውጤት ናቸው። እንግዲህ የሚፈቱትን ችግር ወደፊት ነው የምናየው።
ችግሮቹ ብዙ ናቸው ስላሉ ደግሞ ወደፊትም ነው ያመላከቱት እና ግን ችግሮቹ ተፈተው ወደፊት ለማመላከት ከተሾሙትም ሰዎች ምን ይጠበቃል? ከህዝቡም በአጠቃላይ ከሁሉም አካል
በፖለቲካው መስክ ያው እንዳልነው ቀድም አዴፓ ለውጥ መጣ ካለ በኋላ ለውጥ እንደሌለ ነው የሚረዳው። ምክንያቱም በአማራ ክልል ውስጥ በተለያዩ ቦታዎች የነበሩ አመራሮች እስካሁን ድረስ በነበሩት ስልጣን የተቀበሉት አንዱን ከአንዱ ማንሳት ወደ አንዱ መቀየር ነው እንጂ አዳዲስ ሰዎች አይታይም። ከዛ ባሻገር ግን ትልቅ ችግር ነው የሚወስደው ከለውጥ አለ ከተባለ በኋላ እንኳን አዲስ ሰነድ ያልተዘጋጀም በአማራ ህዝብ ፍላጎት መሰረት ለአመራሮቹ አዳዲስ ሐሳብ ለመስጠት የሚያመች መልኩ አዴፋ አዲስ ሰነድ አዘጋጅቶ ለሁሉም የወረዳና የዞን አመራሮች አዲስ ስልጠና ሲሰጥ ነው ያላየሁም። ስለዚህ ይሄ አንዱ ትልቁ ችግር ነው። እንደው የሚመጡት ሰውዬ ከቻሉ በዚህ ዙሪያ ላይ ቢሰሩ አንድ ትልቅ መፍትሄ ይሆናል ብዬ አስባለሁ። ምክንያቱም የአማራን ህዝብ ችግር ያገናዘበ ለአማራ ህዝብ መፍትሄ ይሆናል ተብሎ የሚታሰብ አዳዲስ ሀሳቦች የሚንሸራሸሩበት መሪዎችን በዚያ መሰረት የሚዘጋጁበት አዲስ ሰነድ ወይም ፕሮግራም ተዘጋጅቶ በዛ ዙሪያ ግንዛቤ ቢሰጣቸው ለአመራሮቹ ሁሉም በክልል ባሉ አመራሮች ብዬ አስባለሁ። ሁለተኛ መፍትሄ ነው ብዬ የማስበው ከሌሎች የፖለቲካ ድርጅቶች ጋር አብሮ መስራት ነው ያለበት። አዴፓ በተለይ በክልል ውስጥ ከሚገኙ የፖለቲካ ድርጅቶች ጋር የተፎካካሪነት ሳይሆን የመተባበር አሁን ክልሉ ያለበት ሁኔታ ከፖለቲካ በታች ነው። ብዙ ትብብር የሚጠይቅ ነገር ነው። ፖለቲካ ስልጣን ለመያዝ የሚደረግ በፓርቲዎች መካከል የሚደረግ ፉክክር ነው። ነገር ግን አሁን ህብረተሰቡ ከዚያ በታች ያለበት ሁኔታ ያለ፣ ምክንያቱም ለፖለቲካ ሳይሆን ለመፍት ወደ ተቋም ለማሻገር የተቋማዊ ስራዎች መሰረት አለባቸው። ሶስተኛ አንድ መፍትሄ ብዬ የማስበው በተለይ የተማረው ማህበረሰብ ትልቅ ስህተት አለበት ብዬ ነው የማስበው እኔ በበኩሌ። ምክንያቱም የኛ የተማርነው የምንባለው ብዙ ጊዜ እንደ ማንኛውም ማህበረሰብ መተቸት፣ መንቀፍ፣ እንደገና ሁሉም ነገር ከፖለቲካ ጋር ማያያዝ ነው እንጂ ከሌላው ማህበረሰብ በተለየ መልኩ አጥንቶ ተንትኖ ለመንግስት ግብአት የሚሆን ነገር የማቅረብ በእርግጥ ከመንግስትም ከገዢው መንግስትም ቢሆን ፈተናዎች ቢኖሩ እንደዚህ አይነት ነገሮች እንዳይሰሩ፣ ነገር ግን በምሁሩም በኩል በእኛ በኩል እንደዚህ አይነት ችግር ይታያል እና አጋዥ የሆነ ስራ አይሰራም። የመግፋት ነገር ነው። ሁሉም ከፖለቲካ ጋር ያያያዝ ነው። የቮለንተሪ ሰርቪሶች እንደዚህ ማህበረሰቡን የማንቃት ስራ እንደዚህ አይነት ነገሮች ሲሰሩ አይታዩ እና እነዚህ ነገሮች ከተስተካከሉ ወደፊት የተሻለ ነገር ይመጣል ብዬ አስባለሁ።
አቶ ተመስገን ጥሩነህ፣ አቶ አገኘሁ ተሻገርና አቶ ዮሐንስ ቧያለው ፓርቲውን በመወከል በኢህአዴግ ስራ አስፈጻሚ ኮሚቴነት እንዲያገለግሉ ከተመረጡ 9 ሰዎች ውስጥ ተካተዋል። ሌላው የጎንደር ዩኒቨርሲቲ መምህር ይህ አሁን ያለው ጉዳይ ከሹመትም በላይ ነውና አገራዊ የሆነ ትብብር ያስፈልገዋል ይላሉ።
ጎንደር አረጋ እባላለሁ። በጎንደር ዩኒቨርሲቲ የስነ ትምህርት ፋካልቲ ረዳት ፕሮፌሰር መምህር ነኝ። በችግሩ ዙሪያ አጀንዳው ሰፊ አጀንዳ ነው። ብዙ ሀገራችን ያለችበት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ሁኔታ በተደጋጋሚ እንደሚባለው ትንሽ ከባድ ነው። ፖለቲካው ያው ምስቅልቅል ያለ ይመስላል። በኢኮኖሚ ሁኔታም ህብረተሰቡ በኑሮ ውድነት እየተሰቃየ ነው ያለን። በህብረተሰቡ ማህበራዊ መስተጋብርም ያን ያክል ከዚህ በፊት እንደምናነሳለት ህብረተሰቡ ይረዳዳል፣ ይተጋገዛል፣ ተዛዘናል የሚባሉት መሰረታዊ የሆኑ የማህበረሰብ እሴቶች የሚታይበት አይደለም እና አገሪቱ አሁን ያለችበት ሁኔታ የተወሰነ ቡድን ይሁንታ ወይም የአንድ የተወሰነ የፖለቲካ አመራር ይሁንታ ወይም የመንግስት አካል ይሁንታ ብቻ ሳይሆን አጠቃላይ የህብረተሰቡን አርቆ አስተዋይነትና ጥረት የምትሻበት አስቸጋሪ ሁኔታ ና ያለ ነው።
በሌላ በኩል በትላንትናው ዕለት መግለጫ የሰጡት የአዴፓ ማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኸኝ በስቲው በሰጡት ጋዜጣዊ መግለጫ የአማራ ህዝብን ጥያቄዎች ለመመለስ የሚያስቀጥል ና የሚያስችል ስራዎች ተሰርተዋል፣ እየተሰሩም ነው ብለዋል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን ስናልፍ የኢኮኖሚን ጉዳይ ወደ ምንዳስስበትና አዲስ ወደ ጀመርነው መደብር ወደ ተሰኘ ዝግጅታችን ነው የምናልፈው። በዚህ ዝግጅት ለዛሬ የያዝነው ኢትዮጵያ በመንግስትና በህዝብ ንብረትነት የቆዩ ግዙፍ ድርጅቶችን በከፊልና ሙሉ ለሙሉ ለግል ባለሀብቶች ለማዘዋወር በጥረት ላይ መሆኗ ከተሰማ ተሰነባብቷል። ለመሆኑ ይህ ሂደት ምን ፋይዳና ስጋቶችን ይዟል በሚል ሀብታሙ ስዩም ከመንግስት ተወካይና ባለሙያዎች ጋር ቆይታ አድርጎ በተከታዩ ዘገባ ሁኔታውን ይዳስሳል።
በመንግስትና ህዝብ ንብረትነት የከረሙ የንግድ ተቋማትን ወደ ግል ይዞታ የማዘዋወር ሂደት ለኢትዮጵያ አዲስ ጉዳይ አይደለም። በ1986 ዓ.ም የኢትዮጵያ ፕራይቬታይዜሽን ኤጀንሲ በተቋቋመ ማግስት በቀደመው የደርግ ዘመን በመንግስትና ህዝብ ንብረትነት የቆዩ ድርጅቶችን ለባለሀብቶች የማዘዋወር ስራዎች ተከናውነዋል። አዲሱ ጉዳይ ባለፉት 25 ዓመታት ኢትዮጵያ ከዝውውር መስኮት አረቃቸው የነበሩ ዘርፎችን አሁን ላይ በከፊልና ሙሉ በሙሉ ለማስተጋገር መወሰኗ ነው።
እንደ ዘርፍ ያው ግዢ ፓርቲ አስቀመጠው አቅጣጫ በርካታ ዘርፎች ናቸው። ኤነርጂ፣ ሎጂስቲክስ፣ ባቡር፣ የኢንዱስትሪ ፓርኮች፣ ቴሌኮም እና ስኳር፣ አየር መንገድ፣ እነዚህን በሀሳብ ደረጃ ወደ ግል በከፊል ወይም በሙሉ ማዞሩ።
የኢትዮጵያ ፋይናንስ ሚኒስትር ዴኤታ እዩብ ተካሊ ናቸው። የዚህን ውሳኔ ፋይዳ ወደኋላ ያጋሩናል። ከዚህ በፊት ግን ኢትዮጵያ ለዚህ ውሳኔ የበቃችበትን ምክንያት እንመርምር።
ሜን ምክንያቱ የፕራይቬታይዜሽኑ ልክ ከፖለቲካው ለውጥ ጋር ተያይዞ ባለፈው ዓመት በፈረንጆች ማለት ነው፣ ልክ የኢኮኖሚውም ላይ ተመሳሳይ የለም ሊበራል ለውጥ ተከስ ሜይንሊ የሀገሪቱ ዕዳ መጨመር፣ የውጭ ምንዛሪ እጥረት መከሰት፣ እንደዚሁም በመንግስት በጀት ላይ ጫና ማሳደራቸው ባለፈው 15 ዓመት የተከተልነው የልማታዊ መንግስት ፖሊሲ ይሄ ነው ኮንቴክስቱ። አሁን ወደ ፕራይቬታይዜሽን የገፋን
በተለያዩ የሀገርና ዓለም አቀፍ የዜና ተቋማት በምጣኔ ሀብት ጉዳዮች ተንታኝነት የሚታወቁትን በእንግሊዝ ኤደንብራ ዩኒቨርሲቲ የልማታዊ መንግስትና ፋይናንስ ተቋማት ውድድር ዘርፍ የዶክትሬት ተማሪም ናቸው አብዱልመና መሐመድን የሰማ ናቸው። የኢትዮጵያ መንግስት የፋይናንስ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ በበኩላቸው የኢትዮጵያ መንግስት በግምገማ የደረሰባቸው ምጣኔ ሀብት ተኮር ችግሮችን ለመቅረፍ ወደዚህ ውሳኔ መግባቱን እንደ አንድ ምክንያትነት ያነሳሉ። ሌላኛው ምክንያት ግን አንዳንድ ተቋማት አሰራራቸውን ከዘመናዊው ዓለም አሰራር ጋር እንዲያስማሙ እድልን ለመፍጠርም ነው።
አሰራራቸውን ማስተካከል ያስፈልጋል። ብዙ ዕዳ ያለባቸው አሉ። የአሰራር ድክመት እና መዘረካከት የሚታይባቸው ነበሩ። ስለዚህ እነዚህን እንደ ማንኛውም ዓለም አቀፍ ኩባንያ ተወዳዳሪ መሆን እንዲችሉ አሰራራቸውን ማንነቱን ማስተካከል ያስፈልጋል በሚል እንግዲህ ሁለት ሀሳቤ ነው። አንዱ ተቋማቱን ማስተካከል ነው። ከዚህ አንጻርም የመንግስት ልማት ድርጅቶች ኤጀንሲ እንደ ሆልዲንግ እንደ ኩባንያ ካምፓኒ አልሆነም፣ ግን ሆልዲንግ ኤጀንሲ ተብሎ የተቋቋማለ። ይህ ኤጀንሲ በትኩረት እነዚህን ተቋማት የማሻሻል እና ዓለም አቀፍ ተወዳዳሪ እንዲሆን የማድረግ ስራውን ይሰራል። ከዚያው ጋር ተያይዞ ግን ወደ ግል መዞር የሚገባቸው በጥናት እየተለዩ ወደ ግል የሚዞርበት አቅጣጫ ነበር የተቀመጠው።
የኢትዮጵያ የአሁን ውሳኔ ሀገራዊና ዓለም አቀፍ ትኩረትን መሳቡ አልቀርም። እርምጃው አንዳንድ ዘርፎች ከእዝ መንፈስ ወጥተው ተወዳዳሪ አገልግሎት እንዲሰጡ ያደርጋቸዋል በሚል የመሞገሱን ያክል በአፈጻጸሙና ለእርምጃ የተመረጡ ድርጅቶችን ወቅታዊ አቅም በማየት የእርምጃውን ምክንያታዊነት የሚጠራጠሩትም አልጠፉም። የምጣኔ ሀብት ተንታኙ አብዱልመናን መሐመድ የኒህን ወገኖች መከራከሪያ ያነሳሳሉ።
የሚሸጡት ድርጅቶችን ማየት ያስፈልጋል። ያሉበትን ኢንዱስትሪ ማየት ያስፈልጋል። የተወሰኑት መሸጡ አስፈላጊ ሊሆን ይችላል። የተወሰኑት በጣም መሸጡ፣ ለምሳሌ እንደ ኢትዮጵያን ኤርላይንስ ያለው በጣም ተወዳዳሪ የሆነ በዓለም አቀፍ ደረጃ ትልቅ ጥሩ አየር መንገድ፣ ጥሩ ስም ያለው አየር መንገድ ነው። ሌሎችን ድርጅቶችን ስንመጣ እንደ ቴሌ ያለው ደግሞ በጣም ሞኖፖል የሆነ ጥሩ አገልግሎት ማይሰጥ በጣም ቻርጅ የሚያደርግ ከስተምሮች የሆነ ተቋም ነው እና እንደዚሁ ፕሮጀክቶች አሉ። የሱካር ፕሮጀክት አለ፣ የማዳበሪያ ፕሮጀክት አለ፣ እንደዚሁም ደግሞ የችርቻሮ ውስጥ ሁላ መንግስት ገብቷል እና በተናጠልና በዝርዝር ማየት ያስፈልጋል። የቱ መሸጥ አለበት የቱ መሸጥ የለበትም በሚለው ጉዳይ ላይ በተናጠል ማጥናት ነው የሚሻለው እንጂ በአጠቃላይ ሆልሴል መሸጡ ተገቢ አይደለም።
ዶክተር ኢዮብ ተካልኝ ግን የኢትዮጵያ መንግስት በከፊልና ሙሉ በሙሉ ለግል የሚያዘዋውራቸው ድርጅቶችን በተመለከተ እንደየዘርፉ ተጨባጭ ሁኔታ የሚነሱ ጉዳዮችና ችግሮችን እልባት በሚሰጥ ሁኔታ የማሸጋገር ሂደቱን ለመከወን እየተንቀሰ እንደሚገኝ ይሟገታሉ። ለግል ንብረትነት በከፊልና ሙሉ በሙሉ እንዲሸጋገሩ የተመረጡ ድርጅቶችን በአንድም ሆነ በሌላ የእንጀራ ቤት ያደረጉ ወገኖች በዚህ ሽግግር ወቅት ነባር ህልውናቸውን እንዳያጡ ስጋቶችን የሚያነሱ አልጠፉም። አብደልመናን መሐመድን በድጋሚ እናምጣቸው።
ፕራይቬታይዝ ሲደረግ ለግል ተቋማት ሲሸጡ የመንግስት የልማት ድርጅቶች ብዙ ጊዜ የሚገዙት ሰዎች ራሽናላይዜሽን ወይም ስትራክቸሪንግ ብለው ብዙ ንብረቶችን ወደ መሸጥ፣ ለምሳሌ ትርፍ መሬት ካለው ድርጅቱ ያንን ትርፍ መሬት መሸጥ፣ ንብረቶችን ወደ መሸጥ፣ ሰራተኞችን ወደ መበተን እና በጣም ከባድ የሆነ ወጪ ቅነሳ። እነዚህ ድርጅቶች ለማስረፍ ነው የሚመጡት። የግል ድርጅቶች ናቸው። ዋና አላማቸው ትርፍ ነው። ሌላ ሞቲቭ የላቸው። ስለዚህ ትርፍ የሚያገኙበትን ማንኛውም ዘዴ የአገልግሎት ክፍያ ከመጨመር፣ ኳሊቲ ከመቀነስ፣ እንደዚሁም ሰራተኞችን ከማሰናበትና የነበሩትን ንብረቶች ከመሸጥ አይመለሱም።
የፋይናንስ ሚኒስቴር ዴኤታ ዶክተር ኢዮብ ተካልኝ ግን ሂደቱ ያለውን የስራና የሙያ መስክ የበለጠ እንዲያሰፋ በሀገሪቱ ከፍተኛ ቁጥር ያላቸውን ወጣቶችን ጨምሮ የበዛው የህብረተሰብ ክፍል ተጨማሪ የስራ ዕድል እንዲፈጠርለት የማድረግ የቤት ስራውን መንግስት እንዳልዘነጋ ይሟግታሉ።
አዎ አዎ፣ በጣም በዝርዝር ከታዩ ጉዳዮች አንዱ ይሄኛው ነው። ያ ቅድም ያነሳሁልህ የፖለቲካ አቅጣጫ ነው። በሰፊው በግርግፉ ግን ወደ የዘርፍ ውስጥ መጣ። በየንደንዱ ዘርፍ ምን አይነት አካሄድ መከተል አለብን የሚለው ጥናት ሲሰራ አሁን ያነሳቸው ጥያቄዎች እና ሀሳቦች ይገባሉ። ለምሳሌ የስኳር ኮርፖሬሽንን 13 ፕሮጀክቶች አሉት። እነዚህን ፕሮጀክቶች በፕሮጀክት ደረጃ በሙሉ ወይም በከፊል ወደ ግል የማዞሩ ስራ ምን አይነት ተጨማሪ ስራ ሊፈጥር ይችላል፣ አሁን ያሉ ኩባንያዎች እንዴት ሊመሩ ይችላሉ፣ ፕሮጀክት ጊዜ መስጠት ይሄዳል የሚለውን ዝርዝሮ ያየ ስለሚሆን የሰራተኛውን ስራ ባለቤትነት እና የአካባቢውን ንጹህ ተጠቃሚነት ከግምት ያስገባ ነው የሚሆነው።
ሀብታሙን በጣም እናመሰግናለን። ተከታዩ ዘገባችን ደግሞ የዘጋቢዎቻችን መስኮት በሚል አዲስ የጀመርነው ፕሮግራም ነው። በመላ ኢትዮጵያ በተለያየ ከተማ የሚገኙ ዘጋቢዎቻችን ከያሉበት ለወጣቶች ይበጃል ያሉትና ያጠናቀሩትን ዘገባ ወደ እናንተ የምናደርስበት ፕሮግራም ነው። ለዛሬ ሙክታር ጀማል ከአዳማ ነው ተረኛው። የኦሮሞ ነጻነት ግንባር ሽግግርና የኦሮሞ ነጻነት ግንባር አንድነት ተዋህደው በቅርብ ከመረጡት የጋራ አመራሮች ውስጥ አንዱ ወጣት ቢልሱማ ብርሃኑ አራርሶ የኦሮሞ ነጻነት ግንባር ምክትል ሊቀመንበር ሆኖ ተመርጧል ብሎናል። ወጣት ቢልሱማ ብርሃኑን የጋቢና እንግዳ አድርጎ አነጋግሮታል። በተከታዩ ዘገባ
በጣም ነው ማመሰግነው እንግዳዬ ቢልሱማ ብርሃኑ አራርሳ፣ እንኳን ደህና መጣህ። የኦሮሞ ነጻነት ግንባር አንድነትና የኦሮሞ ነጻነት ግንባር ሽግግር አንድ ላይ ተመልሰው በአንድ አመራር ጉባኤ ካደረጉ በኋላ የጋራ አመራር መርጠው አንተ ደግሞ የድርጅቱ ምክትል ሊቀመንበር ሆነን የተመረጥከው ትክክል ነኝ?
አዎ ትክክል ነው።
እስቲ ቢልሱማ እድሜ ስንት ነው?
እድሜ 25 ነው። አሁን ወደ 26 እየሄድኩ ነው።
ወጣት ነህ። በዚህ እድሜ ወደ ድርጅት አመራርነት መምጣት ለአንተ ምንድን ነው? አስበኸው ታውቃለህ? እንደ አንድ ወጣት
እኔ በግሌ ምንም አልጠበቅኩም፣ ግን በመመረጤ በጣም ደስተኛ ነኝ። ህዝቤ ማገልገል በላይ ምንም የማስደስተኝ ነገር ስለሌለ እኔ በፍጹም ልቤ በሁሉም ጉልበቴ ህዝቤን አገልግላለሁ ብዬ ይህን እንትን ወስጃለሁ።
አንተ ወጣት ነህ፣ ይህንንም ትውልድ ልትወክል የምትችል ነህ። በተለይ ከዚህ ትውልድ ምን ይጠበቃል? የሀገሪቷን ሰላም፣ ደህንነት፣ የህግ የበላይነት ማስከበር ላይ ምንድን ነው በአንተ እድሜ ላሉ ወጣቶች የምታስተላልፈው መልእክት?
አንደኛው ሁሉም ተረጋግተን እርስ በራሳችን አደማምጠን ወደ የጋራችን የሆነ ወደ አንድ ሊያደርገን የሚችለው ነገር ማየር ነው። ሁሉም ነገር በሪዝን መደገፍና በሪዝን መቃወም አለብን ብዬ ይህን መልእክት ለሁሉም ወጣቶች ማስተላለፍ እፈልጋለሁ። ሁሉም በላይ ግን አንድ ሀገር ነው ያለ ነው፣ አንድ ህዝብ ነው ያለ ነው። ሁላችንም ኢትዮጵያዊ ነን፣ ኢትዮጵያዊነት እናምናለን። ግን ኢትዮጵያዊነት ስናምን ሁላችን የራሳችን ብሔር፣ የራሳችን ቋንቋ፣ የራሳችን ባህል ስላለን ተከባብረን አብረን እቺ ሀገር እንድናሻገር ነው። ሌላው ደግሞ የአንድ ብሔር በላይነት እዚህ ሀገር ውስጥ እንዳይኖር ሁላችንም ተደስተን ተረድተን የምንኖርበት አገር እንድንፈጥር የጋራ ስራ እንድንስራ፣ እንዲሁም ሁሉም ለሀገራችን ሰላም እና ለሀገራችን ደህንነት ማቆም አለብን ብዬ መልእክቴን አስተላልፋለሁ።
ወጣት እንደሚታወቀው በጣም ትኩስ ኃይል ነው፣ ብዙ ነገር መስራት ይችላል። ነገር ግን አንዳንዴ ሂደቱ ላይ ስጋት የሚፈጠርበት መንገድ አለ። የህግ የበላይነት የማክበርና ያለማስከበር ጉዳዮች ላይ ጥያቄ ይነሳል። በተለይ ወጣቱ በራሱ እርምጃ የሚወስድበት መንገድ አለ። የደቦ ፍትህ የሚደረግበት ስጋ አለ። ይሄን በበሰለ መንገድ ማድረግ የሚለ እንደ አንድ ወጣት እንደ ነው ከወጣቱ የሚጠበቀው የሚለውን መልእክት ብታስቀምጥ።
በየአገሩ የምናየው ኢትዮጵያ ውስጥ ስርዓት ይሄ ሁሉ ተጠራቅሞ ነው ወደ ሌላ ነገር የሚያስክዶ ወጣቶች። አንደኛው ምንድን ነው እዚህ ሀገር ውስጥ ያለ ሲስተም ወጣቶችን የማንቀፍ ቴንደንሲ የለም፣ በጣም ትንሽ ነው። አመራር ላይ የሚሆን ሌላ ቦታም በአፍ ይወራል እንጂ ወጣቶች በተግባር ወደ ስራ ማሄድ፣ ወደ አመራርነት ማሄድ፣ ወደ ሌላ ነገር ማሄድ በጣም ትንሽ ነው። መንግስት በሰላማዊ መንገድ ይሄን ማስፋት ይፈልጋል ከሆነ ከወጣቶች ጋር መመካከር ነው። ወጣቶች ጋር የሆነ መንገድ የጥያቄዎች ወደ መንግስት የማቅረብ ነው እንጂ ዝም ብሎ ሪፍሻ ካነሳ ነው ሪፍሻ ነው ምንም ማስተታት አይችልም፣ ምንም ሊሰራ አይችልም። ያው መንግስት መንገዱን ኦፕን ማድረግ አለበት ብዬ አስባለሁ ነኝ።
ባለፈው ጉባኤ ላይ ምርጫ ከተደረገ በኋላ ባደረከው ንግግር ትላንትን እንርሳ፣ ቂምን እንርሳ፣ ትላንትን ከቆጠርን ወደፊት መሻገር አንችልም የሚል መልእክት ነበር ያስተላለፍከው። በተለይ በኦሮሞ ነጻነት ግንባር አመራሮችና የቀድሞ ጓዶች መካከል የነበረው ቁርሾ አለመግባባት እንዲፈታ ነው መልእክት ያስተላለፍከው። ይህን ለማሳካትና የድሮውን የቀደሙን ድርጅትና አመራሮች አንድ ላይ ለመሰብሰብ ምን አስበሃል? አንተ ምናልባት ልጅ ብቻ ሳትሆን የልጅ ልጃቸው ነህና ምን አሰብክ ከዚህ አንጻር?
ሁለታቸው ተስማሙ፣ ጥሩ ነው። አንድ የቀራማለ ግን እኛ ከድሮ ጀምሮ እስካሁን የቄሮ ሙቭመንት ጀምሮ እስከ ዛሬ የኦሮሞ አንድነት የአንድነት መንፈስ እንድንኖር አብሬን ኦሮሞንስ እንድንሻገር እንዲያምር ነገር በጣም እየለፋውበት የነበሩ እሴቶች ናቸው። አሁንም ወደፊት እኔም መልክ ማስተላለፍ የምፈልጎ አንዶኔን ህዝባችን እንድንሻገር፣ አንዶኔን እንድንሰራ፣ አንዶኔን ወደፊት እንድንሄድ ያልኩ ነ።
በጣም ነው የማመሰግነው። ወጣት ቢሊሱማ ብርሃኑ አራርሳ የኦሮሞ ነጻነት ግንባር ምክትል ሊቀመንበር፣ ይህን ቃለ መጠይቅ እንደዚያውም ደግሞ ለወጣቶቻችን መልእክት ስላስተላለፍክልን በአሜሪካን ድምፅ አድማጮች ስም በጣም አመሰግናለሁ።
እኔም አመሰግናለሁ።
ሙክታርንና እንግዳውን ወጣት ቢሊሱማን በጣም እናመሰግናለን። ተከታዩ ቅንብራችን የጋቢና ቪኦኤ ሙዚቃ ነው። የጃኖ ባንዱ ኃይሉ አመርጋ ለጋቢና ቪኦኤ አድማጮች ግብዣ አለው።
ከተራራው ማዶ 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 ወዲያ ከናቴ ደጅ አለች ልጅነት ልብ የፈራት ወዳጅ ወድድ ኖረን ቢያለያየን ጊዜ እንኳን ሰውንም ባተነነቀው ወንዜ።
ሰላም ጤና ይስጥልኝ። ኃይሉ አመርጋ ነኝ ከጃኖ ባንድ። ዛሬ የጋቢና የወጣቶች ፕሮግራም ላይ ከጃኖ ባንድ ለራስ ነው ከተሰኘው አልበም ላይ ሀገር አለኝ የሚለውን ዘፈን እንድታስቡ ጋብዣቸዋለሁ። መልካም ጊዜ ይመልላችሁ።
ጃኖ ባንድ ኃይሉ አመርጋ በጣም እናመሰግናለን ለጋቢና ቪዮ አድማጮቻችን በመረጥክልን ሙዚቃ። እንግዲህ አድማጮች የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪዮ አምሃሪክ፣ በትዊተርም ገጻችን ላይ እንደዚሁ ሃሽታግ ቪዮ አምሃሪክ ብላችሁ አስተያየቶቻችሁን ስጡ። የኢንስታግራም ገጽንም ከፍተናል። ጋቢና ቪዮኤ ብላችሁ ተከተሉን፣ ተወያዩ፣ ተነጋገሩ፣ ሀሳባችሁን ግለጹ። በምክንያት አንዳችሁ ከአንዳችሁ የምትወያዩበት መድረክ ነውና ተሳተፉበት። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። ሞክቢል ያበሮ ፕሮግራማችንን በማቀናበር አብሮን ነበረ። ደህና ደሩ። መልካም ምሽት። በነገው ጉዞ እንገናኝ።
kun Radio Sagale Americati.